تأثير لت برنامجين أهون إيجامرال. በመጽሐፍ ታለም ፕሮግራማችን በአቤ ጉበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ ትረካ ክፍል 23 አስተምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
ከመጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድነት ታሪካዊ ልቦለድ ከአቤ ጉበኛ 1931 ዓ.ም አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 23
አጠቅሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም እኔ ማዩ ተርከባይ የምሸሽ ፈረስ አባት አጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ተርከባይ የምሸሽ
ምዕራፍ 50 ጎንደር ተተኮሰ። አጼ ቴዎድሮስ ወደ ደብረ ታቦር ተመልሰው በየቦታው የተነሳስተባቸውን የሽፍቶች ሴራ፣ የውጭ ሰዎች የተሩባቸውን ተንኮል፣ ካህናት በየቦታው የሚያስፋፉትን የተንኮል ወሬ እያስተላለፉ በከፍተኛ ንዴት ላይ በሚገኙበት ጊዜ በወገራ ነጥርሶ ጎበዜ የሚባሉ ሽፍቶች ተነስተው የደምቢያና የጎንደር ህዝብ ሳይቀር ከነሱ ጋር መተባበሩን፣ ባለፋ ግንባሮ ካሳ የሚባል ሽፍታ ተነስቶ ከባሻ ገልሞ ጋር ጦርነት ገጥሞ ድል ሆኖ ከብዙ ወታደሮቹ ጋር መማረኩን ስለሰሙ በድንገት ወደ ጎንደር ሄዱ። በመንገድ ላይ እንዳሉ ጎንደርና ደምቢያም በግልጽ መሸፈታቸውን ስለሰሙ ቁጣቸው እንደ እሳት ነደደ። ከዚያም ፍርቃበር እንደደረሱ በሽፍቶችና በካህናቱ ስብከት ተሸብሮ ከፊታቸው ለመሸሽ ሲሞክር ያገኙትን የደምቢያ ህዝብ እየዘረፉትና ቤቱን እያቃጠሉ ወደ ጎንደር አመሩ። ጎንደርም ምንም አልሆን ብሎ በየመንገዱ ተሰልፎ ከጥቂት ጊዜ ወዲህ መቀለጃና መተረቻ በሆኑት ንጉሠ ነገሥት አሁንስ ቁንዳላው ምን መስሏል አያ አብዶ ሊሞት ነው ብለህ ሚስቱ ተሞተሽ በኋላ እኮ ነው አሉ እንዲህ ሆነው እንዴት ይወዳት ኖሮ አላያ አሀ አንድ መናጢ ሽፍታ እመቤት ሲያገኝ እንዴት አይወደዳት እድሉም የሷ ነበር እኮ አሉ እሷ ተሞተሽ ምን መጥኖ አገኘ ብለህ ነው ጠጉሩን እንኳን አታየው ቀድሞ እኮ ቁንዳላውን ስታየው ያስጎመጅ ነበር ቀድሞማ መልኩስ ብትል አይኑን ስታየው እኮ መሬት ግባ ነበር የሚያሰኘው አሁን ሳልቆበታል እንዴው በከንቱ ነው የሚጠራመተው ግን እኮ ልብ ነበረች አንዴ ኮሶሻጭ ልጅ ተነስቶ በጉልበቱ ንጉሥ ሆነ አጤ በጉልበቱ ማለት እኮ ይሄ ነው ሽመሉን መድሮ ጋቢውንም ይሁን ኩታውን ካፍንጫው ላይ አድርጎ ይሄን ሲተርት በየተራራው አናት ላይ የወጡ አዋጅ ነጋሪዎች ስማ ብለውሃል የታመመ ሰው እንስሳ ወይም ጠቃሚ ዕቃ በየቤት ያለው ሁሉ በፍጥነት ወደ የቤት ሲደሃውጣ ብለውሃል ይህን ቃል ሳትፈጽም ቀርተህ ጉዳት ቢደርስብህ ንጉሥን እንዳታማረር ስማ 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 ብለውሃል። ቶሎ ወደ የቤትህ ሄደህ የታዘዝከውን አድርግ ብለውሃል እያሉ እየለፈፉ ጀመር። ጎንደሬ ሁሉ በየመንገዱ ዳር ከተሰለፈበት እየፈረሰ ወደ የቤቱ መሯሯጥ ጀመረ። እንደነ ባቢሎን እንደነ ነነዌ የተነሳ የወደቀችው ጎንደር፣ በመኳንንቷና በካህናቷ አጠገብ የወደቀችው ጎንደር፣ ኢየሱስ ክርስቶስ በደሙ ያነጻውን ሕዝብ ረከዙ የነቃ ድምፁ የሻከረ ቄስና ዲያቆን መቅደስ ገብቶ አይቀድስም የሚሉ የክርስቲያን አረማውያን ሊቃውንት ያጋጇት ጎንደር፣ አጼ ቴዎድሮስ ልትሞት ስታጣጥር ያገኟት የናዲያም ሰገድ፣ የነፋሲለደስ፣ የነምንትዋብ፣ የነበካፋ ከተማ ጎንደር፣ የነሳልሳዊ ዳዊት መስፈኛ ጎንደር የባቢሎንነቷን ዋጋ ለማግኘት ደረሰች። እያንዳንዱን ቤት አንዳንድ ትንታግ አድሉት አሉ አጼ ቴዎድሮስ። ከዚያም አብረዋቸው ወደሚጓዙት ካህናት ዘወር ብለው ቤተ ክርስቲያኖች በመባል የክርስቶስንና የእውነተኞች ክርስቲያኖችን ስም በሚያረክሱት የሸርሙጣ ደብተሮች፣ የዘፈን ቤቶች ረክሰው የተቀመጡት ታቦቶች፣ መጻሕፍቱንና ንዋያ ቅድሳቱን ሁሉ አውጡልኝ አሉ የጎንደርን ከተማ እንደሚያቃጥለው እሳት እሳት የሆኑት ንጉሠ ነገሥት። ገዝቻለሁ፣ በስልጣነ ጴጥሮስ ወጳውሎስ ገዝቻለሁ አሉ ንጉሡን ለመቀበል ወጥተው በጎናቸው የነበሩት አቡነ ሰላማ። ብዙዎቹ ካህናት አጼ ቴዎድሮስ ሸርሙጣ አረብ እያሉ ሲሳደቡ ጆሮአቸውን በጣቶቻቸው ሲደፍኑ ይታዩ ነበር። አጼ ቴዎድሮስ ይህን ያሉት ግን ከልባቸው አንቀተው አልነበረም። የአቡነ ሰላማ ቁባቶች ቢከፋፈሉ 10 ወጣት መኮንን ያስረጃሉ የሚባል ሐሜት በጎንደር ሲነፍስ ኑሯል። ከዚህም ጋር ብዙዎች ሚስዮናውያን አባ ሰላማ ወደ ኢትዮጵያ የመጡት የኢትዮጵያን ቤተክርስቲያን ለማስፋፋት ሳይሆን ገንዘብ ለመሰብሰብና የአበሻን ቆነጃጅት ለማማረጥ ነው እያሉ ይተቿቸው ነበር። ይህ ወሬ በገነነበት ጊዜ አንዲት የጎንደር ቅሬ በሰርግ ላይ ተወደዱ ወዲያ ይወዷል አቡን መስቀሉን አስሞ የሚስመውን ተታማሁኝ አይቀር ምን ነው ባንክ ብታማ ከግብጽ የመጣኸው አቡነ ሰላማ ብላ ስለዘፈነች ተከሳ ወደ ንጉሱ ቀርባ ነበር። አጼ ቴዎድሮስ ግን ከጳጳሱ ጋር ተጣልተው የነበረ ከመሆኑ በላይ ነገሩን የሚያስከስሱ ነው ስላላገኙት ዓለም የሚያወራውን አንዲት ደሃ ሴት በጠላ ጉልበት ተነሳስታ ተናገረች ብላችሁ ምን ፍጠሪ ነው የምትሏት ብለው በነፃ አሰናብተዋታል። ይሁን እንጂ አቡነ ሰላማ በዚህ ቀን ያሳዩት ቆራጥነትና ትግል አንድ ጎበዝ የክርስቲያን ሃይማኖት መሪ ሊያደርግ ከሚገባው ነገር በምንም ያልጎደለ በመሆኑ የጠሏቸው አጼ ቴዎድሮስ እንኳን በልባቸው ሳያደንቋቸው አልቀሩም። ግን የጎንደር አድባራት ታቦታቻቸው፣ መጻሕፍቱና ንዋየ ቅድሳቱ እየወጡ ተቃጠሉ። አጼ ቴዎድሮስም ቤተክርስቲያኖቹ ሲቃጠሉ እየተመለከቱ ጌታዬ ኢየሱስ ክርስቶስ ሆይ ዛሬ ሰዎች ሁሉ አረመኔ እንደሚሉኝ ያውቃለሁ፣ አንተ ግን የልቤን የሰራህልኝ ቅዱሴ እንደምትለኝ አልጠራጠርም። ያንተን ስም የሚያረክሱ አብያተ ጣዖታትን እንጂ አብያተ ክርስቲያናትን ያቃጠልኩ አይመስለኝም አሉ። ምዕራፍ 51 ሁሉም ባዶ። አጼ ቴዎድሮስ በድንኳናቸው ውስጥ ብቻቸውን ቁጭ እንዳሉ ከሰው ልጆች መካከል የልብ ወዳጆችና ረዳቶች ለማግኘት ፊታቸውን በአራቱም ማዕዘን አዘዋውረው በአይነ ህሊና ፈለጉ። በተዋበች ቦታ ቀዝቃዛዋና ግዴለሿ ብስጭትን ከማቅለል ይልቅ የተረፈውን ትዕግስት የሚያስጨርሱት እቴጌ ጥሩ ወርቅ ተተክተውበት አገኙ። ወደ ቤተ ክርስቲያናቸው ዘወር ብለው ቢያዩ ውድቀታቸውን ለማፋጠን የሚባክኑት አቡንና ካህናት ሞልተዋት አገኟት። የነጭ ወዳጆችን ለመፈለግ የጆን ቢልንና የፕላውዴንን ቦታ ቢመለከቱት፣ ፕላውዴን በካሜሮን ቤል በነስተርንና በነሮዘንታል ተተክተው አገኟቸው። ወደ የመኳንንቱ ቢዞሩ ሁሉም ጦሩን ሲሰብቅባቸው ጎራዴውን ሲመዝባቸው አዩ። ብቻ ወደ ላይ ቀና ሲሉ እግዚአብሔርን ወደ ወናቸው ሲመለከቱ ታማኝ አሽከሮቻቸውን እነ ገብርኤልና እነ እንግዳን ብቻ በነበሩበት አገኛቸው። በዚህ ጊዜ እግዚአብሔር ሆይ በሰጠኸኝ ኃይልና ፍልጣን ጠብቅ ብለህ የሰጠኸኝን ሕዝብ እጠብቃለሁ ሲያጠፋም እቀጣዋለሁ አሉ አይኖቻቸውን ወደ ላይ ሰቅለው። ፈይኑናቸው ወደ ጀግኖቻቸው እየተመለከቱ ጀግኖቼ ሆይ የቀራችሁኝ ወዳጆቼ እናንተ ብቻ ተሆናችሁ እንግዲህ ተናንተ ጋር ብቻ ሁኜ ልሰራው የምችለውን ነገር ሰራለሁ። ጦርና ጎራዴ ማረሻና ማጨድ ላደርጋችሁ አስቤ ነበር። አሁን ግን አሻሽዬ ጠመንጃና መልፍ አደርጋችኋለሁ። የቤተ ክርስቲያን መሪዎችና ቃጭሎቹ መልካሞቹ ድምጾቻችሁ ወደ አረመኔዎች ሁሉ ምድር እንዲደርሱ ጓጉቼ ነበር። አሁን ግን ቀልጣችሁና ሌላ መልካዎቻችሁ አስፈሪና ገዳይ በሆነ ድምጽ የቤተ ክርስቲያኖች በሕዝብ ቤቶችና በሕዝብ ሕይወት ላይ ታጓራላችሁ። ላሞችና በሬዎች ተጦር ፈረስ ይበልጥ በምቾት እንድትያዙ አስቤ ነበር። አሁን ግን በፈረስ እየተደናችሁ ተጌቶቻችሁ ጋር ትታረዳላችሁ። እስራኤልና መልካም ምኞቴን ባጨለሙብኝ አገሬ ሰዎች ላይ ሳምኖኝ እየከዱኝ በእጄ ባሉ የውጭ ሰዎች ላይ እስትሞት ድረስ የቀን ጨለማ ይወርዳል። እንዴት ስቁ ስጨነቅ ፊታችሁን ያጠቆራችሁብኝ ሁሉ የጠቆረ ፊታችሁን በደምና በእንባ አጥበዋለሁ አሉ በልባቸው። አጼ ቴዎድሮስ ጎንደርን አቃጥለው ደንቢያን ዘርፈው በዚያው ጥግ እንደሰፈሩ ተባሻ ገልሞ የተላከው መልእክተኛ ከአለፋ መጣና ከንጉሠ ነገሥቱ ተገናኘ። ወደ ድንኳን ገብቶ እጅ ነስቶ እንደቆመ ገልሞ ደህና ነው አሉ አጼ ቴዎድሮስ። ደህና ናቸው አለ አሽከሩ በፍርሃት እየተጨነቀ። ተመልክተኛው ደብዳቤውን ተቀብለው ካነበቡ በኋላ ሁሉም ተይዘዋል አይደል አሉ አጼ ቴዎድሮስ። ተይዘዋል ጃንሆይ። ግንባሮ ካሳም ተማርኳል? አዎ ተማርኳል። በሌላስ በኩል አገሩ ሰላም ነው? ምንም የለ ጃንሆይ፣ ሁሉም ሰላም ነው። ገልሞስ እንዴት ነው? ከህዝቡ ጋር ስምም ነው? በጣም ስምም ናቸው። አሁን ተሽፍቶች ስንዋጋ እንኳ ህዝቡ እንዴት ነው ይረዳል? እንዲህም አይደል ስምምነቱ? መልካም ነው አሉ አጼ ቴዎድሮስ። ከዚያም ደብዳቤውን አጠፍ አድርገው በኪሳቸው ከተቱና ወደ መልእክተኛው ቀና ብለው እየተመለከቱ ለመሆኑ የተማረኩት ስንት ናቸው አሉ። ወደ 500 ይሆናሉ ጃንሆይ። እንግዲህ ገልሞን ስትለው? አቤት። ተባረክልኝ ተባረክልኝ። መቼም ታንተ የቆጠብኩት ፍቅር ስለሌለኝ ድሮ ተመወደ የበለጠ ልወድህ አልችልም። እግዚአብሔር ይባርክህ። እንግዳ አንድ ጊዜ የጠላጓሉን ወታደሮች ሲጋፈፈልኝ ከማየቴ በቀር እኔ በሌለውበት ይህን ያህል ወንበዴ ያጋፈፈልኝ የለም። አሁንም አንተ እንደማረካቸው ራስህ በሻሁራ ገበያ ላይ በስቅላትና በጥይት ቅጣቸው ብለውሃል በለው አሉ አጼ ቴዎድሮስ። መልክተኛው ለጥ ብሎ እጅ ነሳ። ከዚያም ወደ እልፍኝ አሽከሩ ቀና ብለው እያዩ ውጣና ለበጅሮንድ አንድ ወርቀ ዘቦ ቀሚስ በወርቅ የተጌጠ የአንበሳ ቆዳ ለምድ አንድ የአረብ ጎራዴ ለገልሞ ላክለት፣ ለመልክተኛው 100 ብር ለስንቅ ስጠው በለው አሉ። የእልፍኝ አሽከሩ እጅ ነስቶ ሲወጣ መልክተኛውም እጅ ነስቶ ተከተለው። ደህና ዋል አሉ አጼ ቴዎድሮስ። መልክተኛው በፍጥነት ዘወር ብሎ እንደገና እጅ ነሳና ወጣ። ጎንደርን ካቃጠሉ ከጥቂት ጊዜ በኋላ አጼ ቴዎድሮስ ታቦቱንና የቤተ ክርስቲያኖቹን ዕቃዎች ሁሉ ይዘው ወደ ደብረ ታቦር ሲመለሱ ጳጳሱንም በግዞት ወደ መቅደላ ላኳቸው። ከፈረንጭ እስረኞችን መካከል እነ ቆንስል ካሜሮንን፣ የሞቱ ፍርድ ወደ እስራት የተለወጠላቸውን እነ ስተርንንና እነ ሮዘንታልን ወደ መቅደላ በእስራት ሲልኩ የቀሩትን ወደ ጋፋት ልከው በኢትዮጵያ ውስጥ ይሰራል ተብሎ መወጠን ቀርቶ በህልም ታስቦ የማይታወቀውን ስራ አስጀመሩ። በጋፋት ይሰሩ የቆዩት ነገሮች ሁሉ ለሰው ሰላማዊ አገልግሎት የሚሆኑ ልዩ ልዩ ዕቃዎችና ባሩድ ብቻ ነበሩ። በዚህ ጊዜ ግን ከመጀመሪያው ጀምሮ ተከታዩ ተቀዳሚው እየበለጡ ይወጡ ታላላቅ መድፎችን ማስተራት ጀመሩ። አጥቂውድሮስ ወደ ጋፋት ይሄዱና ናሱ መዳቡና ብረቱ በታላቁ ምድጃ ቀልጦ ውሃ ሲመስል የመተላለፊያው ቧንቧ በር ተከፍቶ ሲወርድና የመድፉ ቅርጽና መጠን በውስጡ በተቀረጸበት ታላቅ ሸክላ ውስጥ ሲፈስ ከዚያም እስከ ሁለት ቀን ድረስ እንዲበርድ በመስሉ ሸክላ ውስጥ ይቆይና ሸክላው በትንሽ መዶሻ እየተሰበረ መድፉ ሲወጣ ካዩ በኋላ የሚቀጥለውን ደግሞ ተዚህ በለጥ እንዲላርጋችሁ ቀረጹት ይላሉ። ጃንሆይ እኛ እኮ ወንጌል ሰባኪዎች እንጂ ለዚህ ሙያ የምናቀው ነገር አልነበረም ይላሉ ፈረንጆቹ። አይ ይሄን እንኳን ታውቁት ወንጌል መስበክ ተሆነ ስራችሁ ወደዚህ የቄስ ሰራዊት ወደሚተራመስበት ሀገር መጣችሁ ከመትደክሙ በጥጋችሁ ያሉትን ፍርኮች አታጠምቁልኝም ነበር? እነሱን ክርስቲያን ብታደርጉልኝ እኛም ማርፍ አረፍን ማለት ነበር። መርፍ በመስራትም እናንተም ምንም አንቸገርም ነበር ይላሉ። አንድ ቀን በታላቁ የብረት ማቅለጫ መድጃ ላይ ልዩ ልዩ አይነት የብረታ ብረት ቁርጥራጮች ሲወረወሩ አጼ ቴዎድሮስ ተቆንጥጥ በክርስቲያኖች የደወል መስቀያዎች እየወረዱ ከመጡት ታላላቅ መረዋዎች ሁለት ሶስቱን ራሳቸው ባንድ በኩል ይዙና እንግዳ ና በዚህ በኩል ያዝ፣ ገብርዬ በሱ በኩል ያዝ እያሉ ለሶስት እያነሱ ወደ ጋለው መድጃ ከወረወሩ በኋላ በጥጋቸው ወደ ነበሩት ወደ ማርቲን ፍላድና ወደ ዋልድማየር ዘወር ብለው አቶ ፍላድ በአሁኑ ጊዜ የጌታዬን የኢየሱስ ክርስቶስን ትምህርት ለማስከበር ተወደወል ድምጽ ይልቅ የመድፍ ድምጽ አስፈላጊ ሆኖ ስላገኘሁት ይኸው የቤተ ክርስቲያኖችን ደወሎች ጭምር አቀልጣቸዋለሁ። ይህን ስታዩ ክርስቲያኖች የአውሮፓ መንግስታት በእጅ ያሉትን የሃይማኖት መጽሐፍትና የአገሬን ሰላም የሚበጠብጡ ብዙ ካህናት ቁጥር ይበልጥ የሚያበዙ ቄሶች ተሚልኩልኝ የጦር መሳሪያና የእጅ ሙያ አዋቂዎች ቢልኩልኝ እንዴት እንዋደድ እንደነበር ለመረዳት ትችላላችሁ። እናንተም አሁን መጽሐፍ ቅዱሳችሁን አጥፋችሁ የመድፎቻችን ቁመት ረዘም ወርዳቸው ሰፋ የሚልበትን ብልሃት ብንፈልግ ወዳጆቹነን እንኖራለን አሉ። አጼ ቴዎድሮስ በዚህ ሁኔታ ላይ እንዳሉ ቀደም ሲል ኢትዮጵያ ውስጥ ብዙ ዘመን ይኖረው ኢትዮጵያውያን ባሻ ፈለቀ የሚሉት ሚስተር ስፒዲ ከእንግሊዝ መንግስት ቆንስል ካሜሮንና ሚሱልናውያኑ እንዲፈቱ የተጻፈ ደብዳቤ ይዞ መጣ። አጼ ቴዎድሮስ ግን በዚህ ደብዳቤ የቀረበውን ልመና ከመቀበል ይልቅ ለቁጭታቸው ብድር መመለሻ አጋጣሚ ስለሆነላቸው ደስ አላቸው። ደብዳቤው ተተርጉሞ እንደተነበበ ስማ ባሻ ፈለቀ አሉ አጼ ቴዎድሮስ። አቤት አለ ሚስተር ስፒዲ። አንተም ከነ ካሜሮን ጋር ትቆያለህ? ጃኖ የታዘዙ የትደርሳለሁ። ጌቶቻችሁ ሲኮሩ እኛም እንኮራለን። እሺ ጃንሆይ። አጼ ቴዎድሮስ ስፒዲን ለመጉዳት ሳይሆን ለደብዳቤያቸው መልስ ለመስጠት እንኳን የኮሩትን የእንግሊዝ መንግስት ባለስልጣኖች ለማዋረድ ሲሉ ጥቂት ቀኖች አስረው አቆይተው ተፈቶ ወደፊታቸው እንዲቀርብ አደረጉና ንግስት ቪክቶሪያን በእስያና በአፍሪካ ባሉ ቀኝ ግዛቶቹ እንዳሉት ነገስታት መገመቶን እስተተውልኝ ድረስ ቆንስሎም ሆነ ቄሶቹ አይፈቱም በላቸው። እኔ ክርስቲያን ናቸውና እች ጥንታዊት የክርስቲያን ነገር በቱርክና ባረብ ወራሪዎች ስትጠቃ ይረዱኛል ብዬ ጻፍኩላቸው እንጂ የፈራኋቸው መሰላቸው? ኢትዮጵያ ቀኝ ግዛት አትሆንም በላቸው። አንድ ኢትዮጵያዊ ብቻውን በዓለም ላይ ቢቀር እንኳን ብቻውን ለነጻነቱ ሲዋጋ ይሞታል እንጂ የሰው ባሪያ አይሆንም በላቸው። በምድር ባቡራችሁ፣ በባህር መርከባችሁ፣ በሌላውም ብዙ በሆነ የእጅ ሙያችሁ ብትበልጡንም በሃይማኖት ጽናት፣ በሀገርና በነጻነት ፍቅር አትበልጡንም። እኛም የሃይማኖት ብቻ ሳይሆን የጋለ የሀገርና የነጻነት ፍቅር አለን በላቸው። ኢትዮጵያን ቀኝ ግዛት ለማድረግ ያማከሯቸው ፈረንጆች እንዳሉ ኢትዮጵያውያን እንኳን ለፈረንጅ ለራሳቸው ንጉሠ ነገሥት ለቴዎድሮስ አንገዛም ብለው ሸፍጠዋል በላቸው። ደብዳቤ እንዳልጽፍላቸው የጨዋነት ባህሪ ስላላየሁባቸው አላደርገውም አሉ የተመሳጩት ንጉሠ ነገሥት። ከዚያ በኋላ ምንም የወዳጅነት ምልክት ሳያሳዩ እንዲፈቱላችሁ ተፈለጋችሁ ሰራተኞችና የጦር መሳሪያ ይዛችሁልኝ ኑ አሉና ሸኙት። በዚህም ጊዜ ለአጼ ቴዎድሮስ መሃል በጌምድር ዋድላ ደላንታ ሸዋ ዳሞት አገው ምድር አቸፈር ወንድዬ አለፋና ጣቁሳ ለጥ ብሎ የተገዛላቸውን ያህል ወሎና ጎጃም እጅግ አስቸግሯቸው ነበር። አጼ ቴዎድሮስን መንግስት በሽፍትነት እጅግ ካስቸገሩ ሰዎች መካከል ጎጃሙ ተላጓሉና ከወሎ አመዴ በሽር ጋር የሚወዳደር አልነበረም። እርግጥ ነደጃች ንጉሴና እነጋረድም ነበሩ። ነገር ግን እነዚህ ሰዎች እንደ ተላጓሉ ሙስተራና ጅበላን የመሰሉ አምባዎች እንዳመዴ በሽር ራያና ዘቦን የመሰሉ በረሃዎች ለሽሽት ስላልነበሯቸው ተራ በተራ በገናናው ንጉሰ ነገስት ክንድ ወደቁ። እነዚህ ግን በጀግንነትም ባይሆን በሽሽትና በደፈጣ ውጊያ አጼ ቴዎድሮስን ሲያበሳጩ ኖሩ። አጼ ቴዎድሮስ የቁጣ ሰይፋቸው በተመዘዘበት በዚያ አስፈሪ ጊዜ ልማደኛው ተላጓሉ ጎጃምን ይዞ እጅግ ዝነኛ በሆነው ለጋስነቱ በየቦታው ግብር እያበላ እያጠጣ አገሩ ሁሉ አሸፍቶት ነበር። አጼ ቴዎድሮስም ይህን ባወቁ ጊዜ ሳይታሰብ ሌሊት ሌሊት እየተጓዙ ጎጃም ደረሱና የደጃች ተላጓሉን ጦር ሲያሳድዱ አጅሬ እንደ ልማዱ ወደ አምባው ሸሸ። አጼ ቴዎድሮስ በዚህ ጊዜ ያልሸፈተው ህዝብ በወታደር እንዳይበዘበዝና እንዳይጉላላ በበቂ ወታደር እያስጠበቁ የሸፈተውን መንደር ሁሉ በሳት እየለበለቡና ከብቱን እየዘረፉ ይጓዙ ጀመር። ሽፍታው ነው ወይም ሽፍታውን ደጃዝማች ሰላን ሲረዱ የተገኙትን ሁሉ አንዳንዱን በጥይት በማስገደብ አንዳንዱን በስቅላት የቀረውንም በሰይፍና በጎራዴ ያስከተክቱት ጀመር። በሜዳ ላይ በአጥር ተከበው በዘበኛ እየተጠበቁ በረሃብና በጥም እንዲሞቱ የተደረጉም አሉ። በዚህ መጠን የካህናቱና የመኳንንቱ ስብከት የህዝቡ ፍርሃትና ጥላቻ እየበዛ ሲሄድ የንጉሠ ነገሥቱ ሐዘንና ቁጣ እስከ መጨረሻው እየጋለ በቅርብ ወዳጆቻቸው ዘንድ እንኳ እያስፈራቸው ከመሄድና አበዱ ተብለው እስከ መጠጠር አደረሳቸው። ሽፍታ በአካባቢያችን የለም፣ ካላጠፋንም ንጉሠ ነገሥቱ አይነኩንም ብለው በሰላም የሚቀመጥ ህዝብ ብቻ ካልሆነ በቀር አጥፍቶም ይሁን ሳያጠፋ በፍርሃት ሲሸሽ የሚገኝ ህዝብ ለመንደሩና ለከብቱ ዋስትና አልነበረውም። ሰላምና እድገት በህልም ብቻ ታይተዋቸው የጠፉባቸው ንጉሠ ነገሥት ፊታቸው በዞረበት ሁሉ ስቃይና አመጽ ይፈጠር ጀመር። በመንገዳቸው ፊት ለፊት የሚታየው ሰማይ የነካ የመሰለ የጥቀርሻ ጥቁር ጤትና ቀይ ነበልባል ብቻ ሆነ። ከብት ለመበላት ብቻ ሳይሆን ባለቤቱን ለመጉዳት እየታረደ በችኮላ ጊዜም በጥይት እየተገደለ ይጣል ጀመር። አጼ ቴዎድሮስ ልባቸውን ያቆሰለውን የደጃች ተላጓሉ መጠጊያ በዚህ ሁኔታ ከጨፈጨፉት በኋላ በአንድ ቦታ ላይ እንደሰፈሩ እጅግ አሳዛኝ የሆነ ወሬ ደረሳቸው። አንድ ጊዜ አቤቱ ሰይፉ ሲያስቸግራቸው በቀር በሰላምና በታማኝነት የቆየላቸው የሸዋ ህዝብ ራሳቸው ሹመውት የተመለሱትን አቶ በዛብህን ንጉስ ብሎ በሙሉ መሸፈቱን ሰሙ። በዚህም ጊዜ በላስታ በስቅላት የቀጧቸው የዋግሹም ገብረመድህን ልጅ ደጃች ጎበዜ፣ ወልቃይት ጠገዴ ጥርሶ ጎበዜ እየበረቱ መሄዳቸውን ተረዱ። አጤ ቴዎድሮስ እንደዚህ ባለ ችግር ላይ በሚገኙበት ጊዜ ሐሳባቸው በብዙ ሁኔታ ተቸገረ። እንደገና ሶስተኛ ዙር ጦርነት ልጀምር አሉ በልባቸው። አንድ ቀን ጠዋት እንግዳንና ገብርዬን ሌሎችንም ታላላቅ መኳንንት ወደ ድንኳናቸው አስጠርተው ስለ አዲሱ ችግር ሲነጋገሩ፣ መቼም የኢትዮጵያ ህዝብ ዋና ዓላማ አድርጎ የያዘው እኔን አንድ ቀን እንኳን እንቅልፍ ሳያስገኝ መግደልን ነው። በዛብህ እኔን ይክዳኝ፣ ሸዋ እኔን ይክዳኝ፣ እንደ በጌ ምድር እንደ ጎጃም እንደ ወሎ እንኳ አልተመታ፣ በሰላም ኖረ፣ በሰላም ተውኩት፣ ግብር እንኳ ብዙ አልቀበለው አሉ አጼ ቴዎድሮስ ታላቅ ሐዘን ባለበት ድምፅ። እንግዲህ ክረምቱ ሲያልፍ አዲስ አይነት ጦርነት መጀመር ነዋ አሉ ራስ እንግዳ። አዎ ሌላ ምን እናደርጋለን አሉ ፊት አውራሪ ገብርዬ። እንግዲህ እግዚአብሔር የፈጠረኝ ለዚህ ብቻ ተሆነ መቼስ ምን አደርጋለሁ አሉ አጼ ቴዎድሮስ። ጃንሆይ ለምንም አይዘኑ፣ ሁሉም ለራሱ ይብሰዋል አሉ ራስ እንግዳ። ሁሉንም አጥፍተነው እንጠፋለን አሉ ፊት አውራሪ ገብርዬ። በሉ እንግዲህ ወታደሩንም ተዘጋጅቶ እንዲቀመጥ አስጠንቅቁት አሉ አጼ ቴዎድሮስ።
ታጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ይሸብራል ኢየሩሳሌም።
ምዕራፍ 52 ሆርሙዝ ራዛም። አጼ ቴዎድሮስ በዳሞትና በአገው ምድር ወሰን ጥግ በሚገኘው አሸፋ በሚባለው ቦታ ላይ ሰፍረው እንዳሉ ሆርሙዝ ራዛም የተባለው ከለዳዊ ከንግስት ቪክቶሪያ የተላከ ደብዳቤና ገጸ በረከት ይዞ ወደ ኢትዮጵያ መጣ። ወደ ንጉሠ ነገሥቱ ለመቅረብ እንዲፈቀድለት ከምጽዋ ጀምሮ ብዙ ደብዳቤ ሲጽፍ ከቆየ በኋላ በመተማ በኩል ከመጣ የሚቀበሉት መሆኑን በመግለጽ ስለላኩበት በዚያ በኩል መጣ። ከንግሥቲቱ የመጣው ደብዳቤም ለአጼ ቴዎድሮስ ጥያቄ መልስ ባይሆንም ስነ ስርዓቱን የተከተለና ለአንድ ንጉሠ ነገሥት ሊጻፍ የሚገባው በራሳቸው በንግሥቲቱ እጅ የተፈረመ ነበር። ከመጀመሪያውም ንግሥት ቪክቶሪያ ከንጉሠ ነገሥት ቴዎድሮስ ደብዳቤ የተላከላቸው መሆኑን አላወቁም ነበር። የዚህ ሁሉ ችግር ጠንቅ የሆነው ሎርድ ራስል ደብዳቤውን እንዳንዳች ውዳቂ ነገር በአንድ ቦታ ወጥፎ ትቶት ነበር። ንግሥት ቪክቶሪያ አጼ ቴዎድሮስ የተቀየሙበትን ነገር ከሚስተር ስፒዲ ሲሰሙ ለደብዳቤው መምጣት ጠይቀው ደብዳቤው በተገኘ ጊዜ ግብዙንና የራሱን ጥፋት ለመሸፈን የቆጤ ማገሩን የቃዣውን የውጭ ጉዳይ ሚኒስትር ወቅሰው በራሳም እጅ የመጣውን ደብዳቤ ጻፉ። ሎርድ ራስል ለአጼ ቴዎድሮስ ደብዳቤ ሲጽፍ እንኳን ንጉሥ ነገሥትነታቸውን ችላ ብሎ ልዑል ሆይ ይላቸው ነበር። ይህ ሰው የውጭ ጉዳይ ሚኒስትርነቱን ተሽሮ ለሎርድ ስታንሊ የተሰጠበት ምክንያት በአጼ ቴዎድሮስ ደብዳቤ ላይ ያሳየው ቸልታና ይህ ቸልታ ያስከተለው ጠንቅ ነው የሚሉ አሉ። ሆርሙዝ ራዛም በዘሩ የሜሶፖታሚያ አረብ ቢሆንም እንግሊዞች በኤደን ቅኝ ግዛታቸው ከፍተኛ ኃላፊነት ያለበት ሥራ አስይዘውት የነበረ ጨዋና አዋቂ ሰው ነበር። የእንግሊዝ መንግሥት ወደ አጼ ቴዎድሮስ እሱን ለመላክ የመረጠባቸው ምክንያቶችም አንደኛው በሰውየው ችሎታ በመተማመን ሲሆን፣ ሁለተኛ በኢትዮጵያውያንና በአረቦች መካከል ፍቅር አይኖር እንጂ የዘር ዝምድናቸው የማይካድ በመሆኑ ከአንድ እንግሊዛዊ ይልቅ ምናልባት ምስራቃዊው ሰው ከምስራቃዊው ንጉሠ ነገሥት ጋር ለመግባባት የተሻለ ዕውቀትና ልምድ ሊኖረው ይችላል በማለት ይመስላል። በዚያም ይሁን በዚህ ለዚህ መልእክት ከራሳም የተሻለ ሰው አልተገኘም። በእርግጥም ሚስተር ራዛም ለዚህ ሥራ ብቁ የሆነ ሰው ነበር። በመተማ በኩል ወደ ኢትዮጵያ ምድር ከገባ ጀምሮ በየደረሰበት የኢትዮጵያ መኳንንትና ሕዝብ እየተቀበሉ በክብር እያስተናገዱት አጼ ቴዎድሮስ ከላኩለት አጃቢዎች ጋር ደምቢያን፣ አለፋን፣ ወንድዬን፣ አቸፈርን፣ ቱምሃን፣ አገው ምድርን አቋርጦ ዶክተር ሄንሪ ብላንክና የመቶ አለቃ ፍሪዶክስ ከተባሉት ተከታዮቹ ጋር ንጉሠ ነገሥቱ ባሉበት አካባቢ ሲደርስ ራስ እንግዳ ከብዙ መኳንንትና ወታደሮች ጋር ሂደው በታላቅ ክብር ተቀበሉት። ሚስተር ራዛም ከራሱ በቅሎ ወርዶ አጼ ቴዎድሮስ በላኩለት በቅሎ ላይ ተቀምጦ እነ ራስ እንግዳና እናቶ ሳሙኤል በታላቅ ወዳጅነት እያጫወቱት ወደ ታላቁ የድንኳን ከተማ አመሩ። እነ ሆርሙዝ ራዛም ወደ ድንኳኑ ከተማ ሲጠጉ ድንኳኖቹ ሁሉ በታላቅ የሐር ድንኳን ዙሪያ እጅግ ደስ በሚል ሁኔታ ተተክለው ሲያዩ አንድ አይነት የልብ ደስታ ተሰማቸው። መኳንንቱና እንግዶቹ ታላቁ የሐር ድንኳን ከመድረሳቸው በፊት ከየበቅሎቻቸው ወርደው እንግዶቹ ለማረፊያ ወደ ተዘጋጀላቸው ቀይ ድንኳን ገብተው ሲያልፉ ራስ እንግዳና አቶ ሳሙኤል ወደ ንጉሠ ነገሥቱ ድንኳን ሄዱ። እንግዶቹ ልዩ ልዩ ምግብና መጠጥ ቀርቦላቸው ሲጋበዙ ቆይተው ከቀትር በኋላ ራስ እንግዳና አቶ ሳሙኤል መጥተው በኮረብታው ወገብ ላይ ወደ ተተከለው የንጉሠ ነገሥቱ ድንኳን ግራና ቀኝ ተሰልፎ እንኳን ደህና ገባችሁ የሚል የጥይት በረዶ በሚያፈሰው ወታደር መካከል ይዘዋቸው ወጡ። ሚስተር ራዛምና ተከታዮቹ ወደ ንጉሠ ነገሥቱ ድንኳን ገብተው እጅ ሲነሱ ሰይፎቻቸውን እንደታጠቁ ነበሩ። በድንኳኑ ውስጥ ያዩት ነገር ሁሉ ሲጠብቁት ከቆዩት ነገር እጅግ የተለየ ሆነባቸው። ይልዩ የማረግ ልብስ የለበሱ መኳንንት ንጉሰ ነገስቱ ከተቀመጡበት ወንበር በስተግራ ቆመው ከመታየት በቀር የንጉሰ ነገስቱን ክብር የሚገልጽ ሌላ ልዩ ምልክት አልነበረም። ምንም እንኳን ስላጼ ቴዎድሮስ አኗኗርና ጠባይ ቀደም ሲል ሲነገራቸው ቢቆይ አብለጭላጭና ዥንጉርጉር ነገር እንዲሁም ከልክ በላይ የሆነ ስነ ስርዓት በመውደድ ከታወቁት የምስራቅ ነገስታት መካከል እንዲህ ያሉ በተራሰው ሁኔታ የሚኖሩ ንጉሰ ነገስት በማየታቸው በልባቸው ተገረሙ። ቆላ ደጋውን ሻካራ ለስላሳውን አቀረጥ ቁልቁለቱን እርጥብ ደረቁን ሲረግጡ ጋሬጣና ሾህ ሲወጋቸው ጠጠሩ ሲጎረብጣቸው እንቅፋቱ ሲመታቸው እድሜያቸውን ቢገፉትም መልካም የሆነ የተፈጥሮ ቅርጻቸውን ያላጡት እግሮቻቸው ጫማ አልነበራቸውም። እድሜው ወደ 49 ዓመታት የሆነ ሰው ሊኖረው ከሚችለው ያነሰ ሽበት ስለሚታይባቸው ብስጭት ያሸብታል የሚባለውን አስተሳሰብ ያስገድ ነበር። የለበሱት ልብስ ከእጀ ጠባባቸው በቀር ሁሉም በኢትዮጵያ ውስጥ የተሰራና የተሰፋ ነበር። እንግዶቹ ወደ ድንኳኑ ሲገቡ የኢትዮጵያን ምድር ከረገጡበት ጊዜ ጀምሮ በብዙ ኢትዮጵያውያን ላይ ሲያዩት የቆዩትን ያለባበስ ፈሪጥ በንጉሠ ነገሥቱ ላይ አዩ። ነጩን ኩታቸውን እስከ አይናቸው ድረስ ካፍንጫቸው ላይ አድርገው ለስላሳና ረጋቢ በሆነ ወንበር ላይ ተቀምጠው ነበር። ሚስተር ራሳምና ተከታዮቹ ይህን ሲያዩ ሟቹ ቆንስል ፕላውድን በዓለም ውስጥ የሚስተካከላቸው ንጉሠ ነገሥት አለ ብለው አያምኑም ሲል የጻፈው ትዝ አላቸው። እዚያ ጊዜም ቢሆን ከፋርስ፣ ከህንድ፣ ከግብጽ፣ ከአውሮፓ የሚመጡ ልዩ ልዩ ዕቃዎች እጅግ የሚያማምሩ ልዩ ልዩ ቀለም ያሏቸው ከሐር ከጥጥና ከሌላም ነገር የተሰሩ ልብሶች በአገራችን ይገኙ ነበር። ለንጉሠ ነገሥት ቴዎድሮስ ከውጭ በገጸ በረከትነት ከሚላኩ ዕቃዎች መካከልም ብዙ አይነት ልብሶች ነበሩ። ስለ ጫማም እንኳንስ ከውጭ ማስመጣት ሰው በውስጡ የሚያልፍበት መርፌ ያሰሩት ንጉሠ ነገሥት ለሁለት እግሮቻቸው ጫማ በዚሁ ለማሰራት አቅቷቸው አልነበረም። ለንግሥት ቪክቶሪያ ገጸ በረከት መልስ ከላኩት የወዳጅነት ስጦታዎች አንዱ እንኳ ጥንድ የወርቅ ጫማ ነበር። ነገር ግን ኢትዮጵያን ከውድቀት ለማዳን እንጂ ለእረፍትና ለምቾት እንዳልተፈጠሩ እድሜያቸውን አብርሃም አደረገ እንደሚባለው በድንኳን ሲንከራተቱ ለመጨረስ እንጂ ለሁሉም ፍጡር በነፃ የተሰጠውን እንቅልፍ እንኳ አንድ ቀን ሳይጠግቡ ለሀገራቸው መልካም ዕድል ሲቀጠሉ እንዲኖሩ እንጂ ለደስታ ለመፈጠራቸውን ስላወቁት ምግባቸውም ልብሳቸውም ቤታቸው ሆኖ በኖረው ድንኳን ውስጥ የሚገኙት ዕቃዎችም ከአንድ ቀኛዝማች ቤት ከሚገኙት እንኳ አነስ ብለው ሊታዩ የሚችሉ ነበሩ። ይህንንም ሲያደርጉ በአገራቸውና በራሳቸው ሥራ እጅግ ይኮሩበት ስለነበረ በምንም ሁኔታ የተሽጎረጎረ ንጉሥ ወይም የተሽጎረጎረች ንግሥት አሉ ቢሏቸው ጉዳያቸው አልነበረም። እኒህ በዘመናቸው በነበረ ትውልድ ዘንድ ጥላቻን፣ ምቀኝነትንና ቁጣን እያተረፉ በኋላቸው እየመጣ ማንነታቸውን ለሚረዳ ትውልድ ሁሉ ሐዘንን፣ ጸጸትን፣ መቆርቆርንና በአባቶቹ ሥራ ማፈርን ትተው ያለፉ አስገራሚ ፍጡር ንጉሠ ነገሥት ተብለው ዘውድ ሲደፉ በራሳቸው ላይ የወርቅ ዘውድ ሳይሆን አክሊለ ሦክ መሸከማቸውን ስለተረዱት እግዚአብሔር ሆይ ለምን ለዚህ መከራ ፈጠርከኝ? ጠብቅ ብለህ የሰጠኸኝን ሕዝብ ትቼ ወደ አንድ ገዳም ገብቼ እንዳልሞት እንዲሆናስ ከፊትህ የሸሸሁ አድርገህ ትቆጥረኛለህ ብዬ ፈራሁ። በየደረስኩበት በሚያጋጥመኝ ፈተና እየተሸነፍ ሰዎችን በጭቃኔ ስቀጣ ቆይቼ ኋላ ሥራዬን ሳስብ ደግሞ ፈራሃለሁ። አምላኬ እንግዲህ ምን ላርግ? የሕይወትን ዘመን አሳጥረ ወይም የሰጠኸኝን መንጋ ሰላም አምጥተ ከዚህ ስቃይ ብታሳርፈኝ ምን አለበት? የሰጠኸኝን ዙፋን የጥንት መሳፍንትና መኳንንት ዘሮች ይቀኑበታል። እባክህ በእጅ ያለውን ሕይወቴን ቁረጥና እኔ ደፋሁትን አክሊለ ሦክ በአንደኛው ራስ ላይ ድፋበት። እኔ በተቀመጥኩበት የሾሁ ችንካሮች አስፈሪ ልሳናቸውን ወደ ላይ አሹለው በተተከሉበት ዙፋን ላይ አስቀምጠው ቀኑን በደስታ ሲበሩ ለማየት በምፈልጋቸው ዐይኖች የደም እንባ ሲፈስ ሳይ እውላለሁ። ሌሊቱን በእኔ ዐይን የደም እንባ ሲፈስ ያድራል። ብዙ ሰነፎች ክብር ደስታ ይመስላቸዋል። ደስታ ለብቻው ተክብር የበለጠ ሰፊ ግዛት አለው። ደስታ ክብር ሊሆን የማይችለውን ያህል ክብርም ደስታ ሊሆን አይችልም ሲሉ ለራሳቸው ራሳቸው ነግረው በዚህ ያላቋረጠ ፈተና በሚያንገላታቸው ዘመን እንደ ንጉሠ ነገሥትነታቸው በብዙ ሰራዊት መካከል ቢታዩም የግል ኑሯቸው ከአንድ ተራ ወታደር ኑሮ የሚለየው በጥቂት ነገሮች ብቻ ነበር። የአገራቸውን ተራ ሰዎች መስለው መታየታቸው በእግዚአብሔር ኃይል የተቀበሉትን ታላቅነት የሚቀንስባቸው ሆኖ አልተሰማቸውም። እነ ሚስተር ራሳም በዚህ ሁኔታ ወደሚገኙት ንጉሠ ነገሥት ድንኳን ገብተው እጅ እንደነሱ ወንበር ቀረበላቸውና ተቀመጡ። አጼ ቴዎድሮስ ምንም እንኳ አረብኛ ቋንቋ በሚገባ ባያውቁ የራሳቸውን ቋንቋ ለማስከበርና የአረቡን የሚስተር ራሳምን ያህል አረብኛ ሊያውቁ አለመቻላቸውን በመገንዘብ የሰናፌ ተወላጅ የሆነውን ታማኝ ባለሟላቸውን አቶ ሳሙኤልን አስተርጓሚ አድርገው ንግግር እንደጀመሩ ሚስተር ራሳም ተነስቶ ከንግሥት ቪክቶሪያ ያመጣውን ደብዳቤ ለንጉሠ ነገሥት ቴዎድሮስ አቀረበ። ደብዳቤው ከተነበበ በኋላም በቃል ብዙ ብዙ ነገር መነጋገር ጀመሩ። የነ ቆንስል ካሜሮንና የነ ስተርንን የነ ሮዘንታልን ጥፋት እየዘረዘሩ አስረዱት። የካሜሮን ጸሐፊ ኬረንስ ካሜሮን ኢትዮጵያን ለመጨረሻው ትቶ በፍጥነት ወደ ምጽዋ እንዲመለስ የሚያዘውን በራስል ጸሐፊ የተፈረመ ደብዳቤ ይዞ ሲመጣ እንደ ገጸ በረከት አድርጎ ያመጣው ስጋጃ ራሱን በሱቲ የጠመጠመ ቱርክ ጦር እየሰበቀ አንበሳ ሲያባርር፣ አንድ ፈረንጅ በፈረሱ ሆኖ ቱርኩን ተከትሎ አንበሳውን ሲያባርር የሚያሳይ ስዕል ያለበት ስለነበር ምሳሌው የኢትዮጵያ አንበሳ ማለት ንጉሠ ነገሥቱ ወይም ህዝቡ በግብጽና በቱርክ ሲታደን አውሮፓውያን በቱርክ ጀርባ ሆነው ሊያጠፉት መፈለጋቸውን የሚያስረዳ ሆኖ ስለተሰማቸው ከቆንስሉ ጋር ማሰራቸውን ብዙ አቅርበውት የቆዩት ሙሴ ባርደል የፈረንሳይ ተወላጅ የሆነው የካሜሮን አሽከር ማክረር ከእስራት እንዲፈታ ትዕዛዝ በመሰለ መንገድ ሲጠይቅ አይሆንም ቢሉት የታጠቀውን ኩታ ፈቶ በፊታቸው ላይ ስለተከናነበ ማሰራቸውን ገለጹለት። እንዲሁም በኢየሩሳሌም የሚኖሩ የኢትዮጵያ መነኮሳት ዘወትር በቱርኮች ከመጉላላታቸው በላይ ገዳማቸው ተቀምጦ ለግብጾች እንዲሰጥ ሲደረግ እንግሊዞች ኢትዮጵያውያንን ምንም አለመርዳታቸውን፣ በጠቅላላው ክርስቲያኖቹ አውሮፓውያን ሁሉ የተገፋችውን ኢትዮጵያን ከልብ ይረዳሉ ብለው በፍጹም ተስፋ ሲጠባበቁ ከቱርኮች የማይሻሉ አጥቂዎች ሆነው ስላገኟቸው፣ በተለይም እንግሊዞችን እንደዚያ ሲያምኗቸው ስለከዷቸው ቆንስሉንና ሌሎችንም አጥቂዎች ማሰራቸውን ነገሩት። ከዚህም ጋር የሃይማኖት አስተማሪዎች ነን የሚሉት አውሮፓውያን በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ጽሑፍ የመጀመር ልማዳቸውን መዘባበቻ እንዳደረጉባቸውና በዚህም ሁሉ ምክንያት አውሮፓ ውስጥ አንድ ንጹሕ ክርስቲያን መኖሩን እንኳን እንደተጠራጠሩ ነገሩት። ይሁን እንጂ ሚስተር ራሳም ለተመረጠበት ተግባር ብቁ የሆነ ሰው ስለነበር በብዙ ሁኔታ አግባብቶ እስረኞቹ እንዲፈቱ አስደረገ። እስረኞቹ ከመቅደላ እስኪመጡም ከነተከታዮቹ የጣናን ባህርና የአካባቢውን የተፈጥሮ ውበት ሲመለከት ቆየ። አጼ ቴዎድሮስ በነደቅ ደሴትና በጣና ባህር ላይ የሸፈቱትን ሰዎች ሁሉ ድል የመቱባቸውን አዲስ አይነት ታንካዎችም ያዩአቸውና የሄዱባቸው በዚህ ጊዜ ነበር። አጼ ቴዎድሮስ በዚህ ጊዜም በልጅ ምኒልክ ከመቅደላ አምልጦ ወጥቶ ሸዋ መግባትና መሸፈት ያደረባቸው ሐዘን ይከነከናቸው ነበር። እጃቸውን በሆኑ ቁጥር ወይም ከራስ እንግዳ ጋር ሲሆኑ ወይ ምኒልክ እሱም ቀዳኝ እንግዲህ ማንን ይወዳል ሰው እንደ ልጅ አድርጌ አሳደግኩት ልጄን ዳርኩለት እንግዲህ ሰው ሰውን የሚወደው ምን ሲሰሩለት ነው አሁንስ እኒህ ካህኖች መስተጣል አድረግመውብኝ እንደሆነ እንጂ ሌላ ምክንያት ያለ አይመስለኝም ይሉ ነበር። በየቅጣጫው ያለው ሽፍታም መበርታቱን አላቋረጠም ነበር። በማንኛውም ሁኔታ በችግር ላይ የነበሩት ንጉሠ ነገሥት ማንንም ማመንተው ስለነበር ራሳቸውም አንዳንድ ጊዜ ቃላቸውን ቢያፈርሱ ጥፋት የሰሩ አይመስላቸውም ነበር። ስለዚህ ነጮቹ እስረኞች ተፈተው ከመቅደላ ወጥተው ወደ አገራቸው እንዲሄዱ ለሚስተር ራሳም ካስረከቧቸው በኋላ የሚያዩት ነገር ሁሉ በእንግሊዞች ያላቸውን ጥርጣሬ ስላባባሰው እስረኞቹን ለማስፈታት የመጡት እነ ሚስተር ራሳም ጭምር በዚሁ መያዣ ሆነው እንዲቆዩና ለእንግሊዝ መንግስት የእርዳታ መጠየቂያ ደብዳቤ እንዲላክ አደረጉ። ራሳቸው ለንግስት ቪክቶሪያ ራሳም ለሎርድ ስታንሊ የጻፏቸውን ደብዳቤዎች ወደ እንግሊዝ አገር ለማድረስም ማርቲን ፍላድ ተመርጦ ሄደ። መልእክቱም የተሳካ ውጤት ለመስጠት ተቃርቦ ነበር። ነገር ግን ይወገዱ ሲችሉ አስወጋጅ በማጣት በተፈጠሩ ያለ መግባባት ምክንያቶች የእንግሊዝ መንግስት ወታደሮቹን ወደ ኢትዮጵያ ለመላክ ወሰነ። ምዕራፍ 53 የመጨረሻው ዘመቻ። አጼ ቴዎድሮስ በጋፋት የተጀመረው የመድፍ ሥራ በየጊዜው እንዲሻሻል ሲያስደርጉ እንደ ሴቫስቶፖል ያለው 700 ኩንታል የሚመዝን ሌሎችም ተመልካቾችን ቀስቶ በእጃቸው የሰሯቸውን ጥቂት ፈረንጆችና ከአንድ ሺህ በላይ የሆኑ ኢትዮጵያውያንን ያስደነቁና እጅግ ታላላቅ የሆኑ መድፎች ተሰሩ። ከዚያም የሚጎተቱባቸው እጅግ ታላላቅ የሆኑ ባለ አራት መንኮራኩር የብረትና የነሐስ ሰረገሎች ይሰሩ ጀመር። እዚህም በቀር እነዚህ እጅግ ከባዶች የሆኑ መድፎችና ሰረገላዎች የሚያልፉበት መንገድ ስለሚያስፈልግ ታላቁ ንጉሠ ነገሥት በየቦታው እያስጀመሩ ብዙ ለመግፋት ሳይችሉ ሽፍታ ማሳደድ ሲሄዱ እየተቋረጠባቸው የቆየውን የመንገድ ሥራ ከደብረ ታቦር እስከ መቅደላ ባለው ክፍለ አገር ላይ ጀመሩ። ሽፍታ ባላስቸገራቸው ጊዜ ቀኑን ሙሉ ከሰራተኞችና ከወታደሮቻቸው ጋር ሆነው ድንጋዩን በፈንጂ ባሩድ እያስበታተኑ ራሳቸው ድጅኖ ወይም መዶሻ ይዘው እየፈለጡ አንካሴ ዶማ ይዘው በመቆፈር ጉብታውን እያፈለሱ ጎድጓዳውን እየሞሉ ሲሰሩና ሲያሰሩ ይውሉ ነበር። በዚያ ወጣና ገባ ቦታ ሰፊና ምቹ የሆነ መንገድ ሲሰሩ የአንዱ ቀን መንገድ ወር ከሳምንት ግድም ይፈጅባቸው ነበር። በዚህ ሥራ ላይ እንዳሉ በየቀኑ የሚደርሳቸው ወሬ ዙሪያቸውን የከበቧቸው ጠላቶች መበርታትና የግዛታቸው እየጠበበ መሄድ ነበር። በዚህ ጊዜ ሸዋ ለራሱ ነፃ ከሆነና የላኳቸውን ወታደሮች ወቅቶ ከመለሰ የእሳቸው ግዛት መሆኑ ጭራሽ ተረስቶ የአቶ በዛብህና የልጅ ምኒልክ የትግል ሜዳ ከሆነ ቆይቷል። ጎጃምን በሰፈራቸው በተነሳው አስፈሪ የሆነ ተላላፊ መሽታ ምክንያት ትተውት ከተመለሱ በዚያ ያሉትም ሽፍቶች ይበልጥ ከደረጁ ቆይቷል። እነ ላስታ፣ እነ ወሎ፣ እነ ትግሬ ጠላት በሆኑ ሽፍቶች ተይዘዋል። ሌላው ሁሉ ቀርቶ ተወልደው ያደጉበትና የጣና አካባቢ ግዛት በሙሉ በከዳተኞች ሽፍቶች እጅ ወድቆ ነበር። ውድቀታቸው እንዳነሳሳቸው እየተፋጠነ የመጣባቸው ንጉሠ ነገሥት በዚህ ጊዜ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ የሚባሉት በስም ብቻ ነበር እንጂ ግዛታቸውስ አንድ ጠቅላይ ግዛትም አይሞላም ነበር። የቀሯቸው የአገር ክፍሎች መሃል በጌ ምድር ዋላና ደላንታ ብቻ ነበሩ። ለዚሁም ከያለበት የሚነሳሳው ሽፍታ ከያቅጣጫው እየመጣ ወታደሮቻቸውን ያስቸግርባቸው ነበር። መንገድ በሚያሰሩበት ጊዜ እንኳን በያጣጫው የሚተኮስ ጥይት ሲያፈጭባቸው ይውል ነበር። ሁሉን ነገር እርግፍ አድርገው ጥለው ከእንግሊዞች ጋር የሚያደርጉትን ጦርነት በሚያሰላስሉበት በዚያ ጊዜ ሕዝባቸው እንዲህ ሲያስቸግራቸው እጅግ በተቃጠለ ቁጣ ፊታቸውን የመለሱበት ቦታ ሁሉ የጥፋቱ ጊዜ የደረሰበት የዋይታ ምድር ነበር። ወታደሩ በቀረላቸው ጠባብ ግዛት ላይ የሚበቃ ምግብ ሊያገኝ ስላልቻለ ወደ ሸፈተው ክፍል ሁሉ እግሩ እስከቻለለት እየዘመተ እየዘረፈ እንዲበላ ተፈቀደለት። አጼ ቴዎድሮስ ሽፍታ ይባሉ ከነበረበት ጀምሮ ያን ሁሉ መስፍን ተራ በተራ በደመሰሱበት ጊዜ ያልተለዩአቸውን ታማኝ ጀግኖች ያበረከቱላቸውን ደምቢያን፣ አለፋንና ጣቆስታን አቸፈር ወንድየን ሳይቀር ወታደራቸው አጠፋቸው። የራሱ ጣላት የሆነ ህዝባቸው የጠላቸው ንጉሰ ነገስ በዚህ ችግር ላይ ሆነው ያን ሁሉ ጥረታቸው ለሱ እንዳልነበረ ሁሉ በጠላትነት እየተዋጉ ከደብረ ታቦር መቅደላ ድረስ የሚወስደውን ሰፊ አውራ ጎዳና በታላቅ ትዕግስትና ድካም ሰርተው ከጨረሱ በኋላ ዋና ከተማቸው ሆኖ የቆየውን ደብረ ታቦርን አቃጥለው እነ ሴባስቶፖልን እያስቆጠቱ ከ60,000 10,000 አይሆንም ተብሎ ወደሚገመት ቁጥር የወረደውን ከክዳት የተረፈ ሰራዊት ይዘው የመጨረሻ ግዛታቸው ወደ ሆነው ወደ መቅደላ ምሽግ መጓዝ ጀመሩ። ታላቁ ንጉሰ ነገስት ምንም እንኳን ከጥቂት ዓመታት ወዲህ ጀምረው ሲሰሯቸው የሚታዩ ስራዎች ሁሉ ተስፋ ከመቁረጥ የመነጩ ይሆኑ ቢታዩ በጋፋት የነበረውን ድርጅት ባፈረሱበትና ደብረ ታቦርን አቃጥረው ጉዞ በጀመሩባቸው ቀኖች ያዩአቸው ሰዎች ሁሉ የማይበገሩት ንጉሰ ነገስት ሰው መሆን አይቀርምና የፈተና ብዛት መንፈሳቸውን ሳይሰብርባቸው እንዳልቀረ ተረድተው ነበር። በመንገድ ላይ ሲከዳ የሚያገኙትን ወታደርም በጭካኔ ይቀጡት ነበር። ማንኛውም ነገር ሲጠፋባቸው የራሳቸው የሆነውን የአካልና የመንፈስ ኃይል ያላጡት ንጉሰ ነገስት በዚህ ሁኔታ ወደ መቅደላ ሲጓዙ ንጉሰ ነገስታዊ ግርማቸው አልተለያቸውም ነበር። ማንኛውም ኢትዮጵያዊ ንጉሰ ነገስት ከሳቸው ቀድሞ አሰርቶት በማያውቀው ጎዳና በማንም ጊዜ ተሰርቶ የማይታወቀውን በኢትዮጵያ ውስጥ ያሰሩትን ታላላቅ መርስ በመንኮራኩር እያሳቡ የተለመደው ንቃትና ድፍረት ሳይለያቸው ሲጓዙ ማየት ለጊዜው ሊኮራበት የፈለገ ኢትዮጵያዊ ባይኖርም ለኢትዮጵያውያን ሁሉ ዘላለማዊ ኩራትን የሚሰጥ ነበር። እንደዚህ ተጉዘው መቅደላ አፋፍ ላይ ሲደርሱ በዚያ የሚገኙት የዘውድ ምክር ቤታቸው አባሎች የሆኑ 11 ቢትወደዶች ሌሎች ብዙ መኳንን ወታደሩና በዚያ የሚገኙ ቤተክርስቲያኖች ካህናት በታላቅ ስነ ስርዓት ተሰልፈው ተቀበሏቸው። እንዲሁም ምንም እንኳን አላቀሉት አላማ ሲሉ በእስራት ቢያቆዩት እንደ ከፍተኛ ወዳጃቸው አድርገው ይዘውት የቆዩት ሆርሙዝ ራሳም ከተከታዮቹ ጋር አስፈትተው በዚያው እንዲገኝ አድርገውት ነበር። ራሳም ቀርቦ እጅ ከነሳ በኋላ ይበልጥ ቀረብ አድርገው እጁን ያዙና ለጤናህስ እንደምን አለህ አሉት። በጣም ደህና ነኝ ጃንሆይ አለ ራሳም። ይኸውልህ ታንተ ተተለየው ወዲህ እነዚህን መልፎች አሰራው። ተተለያየን ደስታ ያገኘሁባቸው ሰዓቶች ቢኖሩ አንዱ አሁን አንተን በደህንነት ሳይህ፣ ሁለተኛው ይሄ ታላቅ መርስ ተሰርቶ ያየሁበት ጊዜ ብቻ ነው አሉ አጼ ቴዎድሮስ ወደ ሴባስቶፖል እያመለከቱ። ሆርሙዝ ራሳም ሴባስቶፖል ሲጎተት በብዙ መቶ የሚቆጠሩ ሰዎች ከመንኮራኩሩ ሰንሰለት ላይ የታሰሩ ብዙ መጫኛዎችን ሲጎትቱ በየደቂቃው ጠፍሩ ሲቦዳደስ ያ እጅግ የሚያስፈራ መርስ ከነመንኮራኩሩ ከአቀበቱ ወደ ቁልቁለቱ ያገኘውን ሰውና እንጨት ሁሉ እየጣሰ ዘቅዝቆ ለመጋበለር የፈለገ በሚመስል ሁኔታ ወደ ኋላው ሸከክ ማለት ሲጀምር መኳንንቱና ንጉሠ ነገሥቱ ራሳቸው ጭምር በእጃቸው ይዘውት የቆዩትን ታላላቅ ድንጋይ በመንኮራኩሩ ስር እየሸጎጡ ወደ መጣበት ቁልቁለት ከመጋለብ ያግዱት ነበር። ሆርሙዝ ራሳም ይህን ባየ ጊዜ ቴዎድሮስ ክፉም ይሁን ደግ ታላቅ ሥራ ለመሥራት ታላቅ ችሎታ ያላቸው ናቸው ሲል ሟቹ ቆንስል ክላውደን ይጻፈው ትዝ አለው። አገራቸው በሙሉ ተበጥብጦባቸው በአውሮፓውያን ላይ ሁሉ ተስፋ ቆርጠው በሚገኙበት በአሁኑ ጊዜ እንዲህ ያለ ነገር የሞከሩ ሰው ኢትዮጵያውያን ቢተባበሩላቸውና ዓላማቸውን ቢከተሉላቸው ኑሮ እኛ ኢትዮጵያውያን እውሮች ነን፣ እግዚአብሔር በሰማይ ቤት ብርሃን እንዲሰጣቸው ብርሃን አሳዩን ሲሉ የንግሥት ቪክቶሪያ እንደጻፉት አውሮፓውያን ቀደም ሲሉ ያዩትን ብርሃን ቢያሳያቸው ኑሮ ምን ያህል ታላቅ ነገር ሊሰሩ ይችሉ ኖረዋል ብሎ አሰበ።
ታጠቅ ብሎ ፈረስ ካሳ ብሎ ስሙ ባርባር ቢሸበራል ኢየሩሳሌም እኔማዩ ቱርክባይ የምሸሽ ነው። ረክደን አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድን ሰማት እኔ ማዩ ቱርክ ባይ የምሸሽም መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር እኔ ማዩ ቱርክ ባይ የምሸሽም አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት እኔ ማዩ ቱርክ ባይ የምሸሽም
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። የነኑ ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናም ሹ
I'm not sure. 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 Oh,